ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ሰንብታችኋል? ዛሬ አንዲት እህትን እንኳን ደስ ያለሽ ማለት ይገባናል መሰለኝ። ስለዚህ ይህችን እህታችንን እንኳን ደስ ያለሽ እንላታለን። የዛሬ 24 ዓመት ነው ያገባችው። እኔ ሳውቃት በጣም ረጅም ጊዜ ነው። እና ልክ የዛሬ 24 ዓመት በመከኒሳ መካነ ኢየሱስ ቤተ ክርስቲያን ነው ትዳሯን ያከናወነችው። እሷም ደግሞ የኔ ሚስት ነች። እንኳን ደስ ያለሽ እንላታለን። እና 4 ዓመት በእጮኝነት ቆይተን ከዛ በኋላ ደግሞ 24 ዓመት ደግሞ ኖረናል። እግዚአብሔር የተመሰገነ ይሁን። የሚቀጥለውንም ደግሞ እሱ ያውቃል። እኔ ለሁሉ ነገር ለመከናወኔ ከእግዚአብሔር ቀጥሎ ምክንያቷ እሷ ነች። ይሄን ሁልጊዜ ለእሷም የምነግረው ነው። ዛሬ ነው ለእናንተ የምነግራቸው። እና እሷ እግሬ ነች። በቤት ውስጥ ያለውን ነገር ሁሉ ማኔጅ የምታደርግ ነች። እና ወዴትም ስሄድ ምንም ሀሳብ አይገባኝም እሷ ስላለች። ስለዚህ ልጆቻችን አሁን ላሉበት ደረጃ ትልቁ አስተዋጽኦ የእሷ ነው። በእርግጥ የመጀመሪያዋን በጣም ተግቼ እንዳስጠናው አስታውሳለሁ። ሁለተኛዋ ላይ ደከምኩኝ። ሶስተኛዋን እንግሊዘኛ ካልሆነ በስተቀር ሌላ ነገር ከኔ ጋር አጥነት አታውቅም። ግን ሌላ ሁሉ ሸክም በእሷ ላይ ነው ያለው። እግዚአብሔር ይባርካት። እወድሻለሁ። ዛሬ በየዕለቱ መጽሐፍ ቅዱስ እያነበብን እንደሆነ የታወቀ ነው። ስለዚህ ከብሉይ ኪዳን አንድ መጽሐፍ ጨርሰናል። ሁለተኛውንም ደግሞ እያጋመስን ነው ያለ ነው። በአዲስ ኪዳንም ምናልባት በሚቀጥለው ወር ላይ አንድ ሁለቱን ሳንጨርስ አንቀርም። ለመሆኑ ስንቶቻችሁ መጽሐፍ ቅዱስ ይዛችሁ መጥታችኋል? እስቲ ከፍ እናደርጋለን። የቤተ ክርስቲያንም ቢሆን ምን ችግር የለው፣ ከፍ እናደርገዋለን፣ እናነቃንቀዋለን። አይ ዛሬ ብዙ ሰዎች ይዘው መጥተዋል። እግዚአብሔር የተመሰገነ ይሁን። አውርዶ አላልኩኝም እንግዲህ እስካሁን። እግዚአብሔር ዛሬም በዚህ ቃል ያስተምረናል። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱሳችንን ወደ ሉቃስ ወንጌል ምዕራፍ 11 ላይ እንከፍትና ከቁጥር 1 ጀምሮ እስከ ቁጥር 2 ያለውን አንብበን እግዚአብሔር ደግሞ እንዲያስተምረን እንጸልያለን። እርሱም በአንድ ስፍራ ይጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ፣ ጌታ ሆይ፣ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አላቸው። ስትጸልዩ እንዲህ በሉ። እንጸልይ። ምሕረትህና ቸርነትህ ለዘላለም የሆነ እግዚአብሔር አባታችን ሆይ፣ በጣም እጅግ አድርገን እናመሰግናሃለን። ሁሉ ከአንተ ሆኗልና ምስጋናና ክብር ለአንተ ብቻ ይሆን። በዚህ ቀን አንተን እንድናመልክህ እግዚአብሔር ሆይ፣ ከአንተ ጋራም ደግሞ ኅብረት እንድናደርግ ይህንን ዕለት ያዘጋጀህልን አንተ ስለሆንክ ተመስገን። ዛሬም ደግሞ ሕያው የሆነውን የማይለወጠውን ያንተን ቃል ለመናገር ከቃልህም ደግሞ ለመስማት አምላካችን ሆይ በፊትህ ተገኝተናልና ይህንን የተባረከውን ቅዱሱን ቃልህን እግዚአብሔር ሆይ ዛሬም ደግሞ በበረከት አድርገህ ወደ ሕይወታችን አንተ እንድታመጣው መገለጥንና መረዳትን መገንዘብን ሁሉ አምላካችን ሆይ አንተ እንድትሰጠን እንለምንሃለን። አቤቱ ቃልህ በተጻፈበት ሁኔታ ለመናገር አምላካችን ሆይ ወደኋላ እንዳንል የተጻፈውን ያንተን ቃል እግዚአብሔር ሆይ ለክብርህ በእምነት ማወጅ እንድንችል በእምነትም ደግሞ የራሳችን አድርገን መቀበል እንድንችል ቅዱሱ ያንተ መንፈስ ያግዘን ዘንድ እንለምናለን። ጊዜውን ምራው። ከኛ ጋር ስላለ ተመስገን። በጌታ በኢየሱስ ክርስቶስ አሜን። በሕያውነታቸውና በአስተማሪነታቸው ቀዳሚ ከሚባሉ ታሪኮች መካከል የመጀመሪያውን ቦታ የሚይዘው የቤተ ክርስቲያን ታሪክ ነው። ስለ ቤተ ክርስቲያን ታሪክ በምናስብበት ሰዓት በቤተ ክርስቲያን ታሪክ ውስጥ ከሐዋርያት ዘመን ጀምሮ አሁን እስካለንበት ድረስ የተለያዩ ነገሮች ተከናውነዋል። ሆኖም ግን አስደናቂ የሆነው ክንውን የተደረገው በቤተ ክርስቲያን ውስጥ ዋነኛ ተብሎ የተጠራው ነገር ጸሎት ነው። ምክንያቱም ጸሎት የተለያዩ አስደናቂ ነገሮችን ስላደረገና ስላከናወነ እስከ ዛሬ ድረስ ሰዎች የቤተ ክርስቲያን ታሪክን ሲያስቡ የሚያስደንቃቸው ሰው ጸልዮ እንዲህ አይነት ተአምር ተደረገ የሚባለው ነገር ብዙ ሰዎችን ያስገርማቸዋል። ያመኑ ሰዎችን ብቻ ሳይሆን ያላመኑ ሰዎችን ሁሉ በጣም የሚያስደምም ነገር ምንድን ነው ቢባል በቤተ ክርስቲያን የተከናወነው ጸሎት ነው። ጸሎት የሚለውን ነገር ሰሞኑን ሳስብ ምን ብየዋለሁ? ጸሎት የእግዚአብሔር ማሳያ ነው። ዛሬ አንዳንድ ጊዜ ሰዎች ጸሎት ማለት የተለያየ ነገር ማሳያ እንደሆነ አድርገው ያስባሉ። ግን መጽሐፍ ቅዱስን ስንመለከት ጸሎት ምንድን ነው? የእግዚአብሔር ማሳያ ነው፣ ዲስፕሌይ ነው። በየሱቁ በተለይ በአደጉ አገሮች ወቅትን እየጠበቁ የሚያሳዩአቸውና የሚያወጧቸው የተለያዩ ዕቃዎች አሉ። ስለዚህ ስናልፍ በመስኮት በኩል እያየን ባጠገቡ ስንሄድ በጣም እንገረማለን። ኦ እንዴት በጣም ደስ የሚል ነገር ነው እንላለን። ጸሎት የእግዚአብሔር ማሳያ ነው። እግዚአብሔር ሕያው እንደሆነ፣ እግዚአብሔር ዛሬም እንደሚሰራ፣ እግዚአብሔር ታላቅ እንደሆነ የምናሳይበትና የምናይበት መንገድ እርሱ ጸሎት ነው። ሰሞኑን የመጀመሪያዋ ልጃችን ደውላ አንድ የሆነ አስገራሚ ነገር ስትመሰክርልን ነበር። አሁን ባለችበት ሁኔታ እዛ ተማሪዎቹ በእሷ ዲፓርትመንት ያሉት የተለያየ ፔፐር ያቀርባሉ እና ስታፎች ይገኛሉ፣ ተማሪዎችም ይገኛሉ እና የተለየ ነገር ነው እና A+ ያላቸው ወደፊትም ደግሞ ይሄ ነገር እንዲሰጣቸው የሚል አዲስ ፕሮግራም መሰለኝ ተጀምሯል። እና ይህንን ነገር ከሚያቀርቡ ጥቂት ተማሪዎች መካከል አንደኛዋ እሷ ነች። እና አንድ ጊዜ ሁለት ጊዜ አላረለም በሰላም አልፋ፣ ከዛ በኋላ አሁን ወደ መጨረሻው አካባቢ ላይ ካሉት አንዱን ለማቅረብ በምታስብበት ጊዜ እዛ ከስታፉ መካከል አባቱ ጠንቋይ ናቸው የሚባሉ ብቻ ምን እንደሆነ አልታወቀም በሆነ ነገር ጠመዳት። በሆነ ነገር እንግዲህ በእድሜም አይመጣጠኑም በእውቀትም አይመጣጠኑም፣ ብቻ ምን እንደሆነ አልታወቀም አላለለም K+ አስቀራታለሁ ኤ ላይ ትሆናለች የሚል አይነት ነገር በቃ በጣም ለሁሉ ሰው ሁሉ መናገር ጀመረ። ይሄንን እሷ ሰማችና እንደ ነገ ከማቅረቧ በፊት እንደ ዛሬ ልትተኛ አልቻለችም እና ሌሊቱን ሙሉ ተንበርክካ መጸለይ ጀመረች። ከእሷ ጋር ያሉት ምን ማለት ጀመሩ? ይህ ጸሎት ሰውየውን የሚገለው ጸሎት ነው እንጂ ይሄን ያህል ተጸልየውማ አንድ ነገር ካልታየ በስተቀር ማለት ጀመሩ አሉ። እኛ በስልክ ውስጥ እንደሰማ ነው። ከዛ በኋላ ጠዋት ፕሮግራሙ ተዘጋጅቶ የእሷ ተራ በደረሰበት ጊዜ ያ ሰውዬም አለ ተዘጋጅታለች እና አንድ ደቂቃ ሁለት ደቂቃ ማቅረብ እንደጀመረች በአፍና ባፍንጫው የበላው እህል መውጣት ጀመረ። እዛ ብዙ ትልልቅ ሰዎች የተቀመጡበት ቦታ ላይ በቃ ሊቆጣጠረው አልቻለም። ስለዚህ ሰዎች አፋፍሰውና ተሸክመው ከዛ አሶጥቶት ወደ ወጭ እንዲሆን እሷ በዛን ጊዜ ፔፐሯን አቀረበች ጨረሰች። በጣም ተጨበጨበላት። ና ጥያቄ ካላችሁ መጠየቅ ትችላላችሁ ብላ ጥያቄ ልታቀርብ ስትል ሰውየው እንግዲህ ያ ነገር ለቀቀውና ደግሞ ተመልሶ መጣ እና ጥያቄ ለመጠየቅ ሞከረ። እሷን ማን ይቻላት? እኔ ያቀረብኩትን ፔፐር አልሰማህምና ይሄን ማድረግ አትችልም አለችው። ዋናው ፕሪንሲፕሉም ደግሞ ተነስቶ ምን አለ? ልክ ነች፣ ይሄን ነገር ማድረግ አትችልም ተብሎ በእንዲህ አይነት መንገድ ሁኔታው አለፈ። ታውቃላችሁ፣ ጸሎት የእግዚአብሔር ማሳያ ነው። እሷ ተማሪ ነች፣ ያ ደግሞ አስተማሪ ነው። በብዙ ነገር ይበላለጣሉ። ግን ይህንን አስገራሚ የሆነ ነገር ያደረገው ጓደኞቿ ሁሉ ደነገጡ፣ ሰው ሁሉ ደነገጠ። በአፍና በአፍንጫው ነው እህሉ ይወጣ የነበረው። በቃ ይሞታል ብለው ሁሉ ሲያስቡ ነበር። እግዚአብሔር ግን ምሕረትን አደረገለን። ዛሬ ታውቃላችሁ፣ በተለያየ ጊዜ በተለያየ ቦታ ያለውን ነገር የሚያቀርቡ ጥናታዊ ጽሑፍ የሚጽፉ ሰዎች አሉ። በየአምስት ዓመቱ ያንን ነገር እያሳተሙ በዓለም ሁሉ ይሰራጫል። ለምሳሌ ያህል የዓለም ሕዝብ ቁጥር ስንት ነው? ምን ያህል አማኞች አሉ? የእስልምናው ቁጥር ምን ያህል ነው? በየቤተ ክርስቲያኑ ያለው የቤተ ክርስቲያን ቁጥር፣ የመሳሰሉትን ነገሮች የሚያቀርቡ ሰዎች አሉ። እነዚህ ሰዎች በእግረ መንገድ ከሚያቀርቧቸው ነገሮች መካከል አንደኛው ምንድን ነው? ጸሎትን በተመለከተ ያቀርባሉ። በተደጋጋሚ እንደጻፉትና እንዳየሁት በዓለም ላይ በቤተ ክርስቲያን በዚህን ጊዜ እየተደረገ ያለው ጸሎት ከ1% በላይ አይደለም። ይሄ ማለት ምንድን ነው? ጸሎት በጣም የሌለበት ዘመን ውስጥ ነው ያለ ነው። ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ቤቴ የጸሎት ቤት ይባላል አለ። ቤቴ በዛን ጊዜ ቤተ መቅደስ ውስጥ ቆሞ ነበር ኢየሱስ ክርስቶስ ይሄን ነገር የሚናገረው። ይሄ ቤቴ አለ፣ ይሄ የኔ ስም የሚጠራበትና የሚነገርበት ይህ ቤት የጸሎት ቤት እንዲሆን ነው እኔ የፈለግኩት ይባላል ተብሎ ደግሞ ትንቢት ተነግሯል። ግን የንግድ ቤት ሆነ፣ የተለያየ ሰዎች የራሳቸውን ነገር የሚያደርጉበት ቦታ ሆነ ብሎ ተናገረ። ታውቃላችሁ፣ በአዲስ ኪዳን የእግዚአብሔር ቤት ይሄ ጣራናውና ግድግዳው አይደለም። ከዛ የበለጠው ነገር እኔና እናንተ የእግዚአብሔር ቤተ መቅደሶች ነን። የእግዚአብሔር ቤተ መቅደሶች ስለሆንን በእኛ ሕይወት ውስጥ የበላይ መሆን የሚገባው ነገር ምንድን ነው? ጸሎት ነው። ዛሬ ግን ባለንበት በዚህ በሉል አቀፋዊነት ግሎባላይዜሽን ዘመን በጣም አላለም የሚያባክን አይነት ሁኔታ ውስጥ ነው ያለ ነው። ዘመኑ ቅድምህ ድረስ ነው። ዘመኑ አሸንፈህ ተገኝ ነው። ዘመኑ እውቀት አካብት ነው። ዘመኑ ሀብት አካብት የሚል ስለሆነ ብዙዎቻችን በጣም ቸል ያልነው ነገር በዚህ በእግዚአብሔር ቤተ መቅደስ ውስጥ መደረግ የሚገባውን ነገር አለማድረጋችን ነው። አንዳንዶች ለዚህ ምክንያት ይሰጣሉ። እኔ በጸጋው ነው የምኖረው ብለው ይናገራሉ። ወገኖቼ፣ ጸጋው መቀለጃ አይደለም። ጸጋው ወደ ጸሎት ይበራናል እንጂ ከጸሎት እንድንሸሻ አያደርገንም። ጸሎትን እንድናደርግ ጸጋው ምን ያደርገናል? ይረዳናል። ብዙዎች ግን አይ እኔ በጸጋው ነው የምኖረው። ጸጋው ለሰዎች የበዛበት ምክንያት ለምንድን ነው ስንል ከሚጠቀሱ ዋነኛ ከሆኑ ነገሮች መካከል አንደኛው እንድንጸልይ የሚያደርግ ነው። የሚጸልዩ ሰዎች የእግዚአብሔር ጸጋ የገባቸው ሰዎች ናቸው።
በእግዚአብሔር ጸጋ የሚደገፉና የሚተማመኑ ሰዎች ናቸው። በእኛ ጥረት እግዚአብሔርን ልናሳያነች ነው። የእግዚአብሔር ማሳያው መንገዱ ምንድነው? ጸሎት ነው። የበጉ ሐዋርያ ያልሆነ ግን የቤተ ክርስቲያን ሐዋርያ ተብሎ የሚጠራው ቅዱስ ያዕቆብ በጻፈው መልእክት ላይ በሚመለከትበት ሰዓት አብዛኛው የሰጠው ምክር ነው። የሰጠው ምክር ደግሞ በጣም ጠንካራ ነው። ድሆችን እንደሚገባ አልተንከባከባቸውም። በመካከላቸው ልዩነት አለ። እንደዚህ ማድረግ ሲገባቸው እምነታቸው ተግባራዊ መሆን ሲገባው ያላደረጋችሁት ነገር አለ ያለ በጣም ኃይለኛ የሆነ ቃል ይናገር ነበር። ቅዱስ ያዕቆብ ይሄንን ነገር በሚያደርግበት ሰዓት ይሄንን ተግባራዊ የሆነ ህይወት እንዲኖርና እንዲያደርግ የረዳው ምንድን ነበር? ጸሎት ነበር። ስለዚህ ሰው ህይወት ባለፈው ጊዜ እንደነገርኳችሁ አስታውሳለሁ። ቅዱስ ያዕቆብ የሚጸልየው በጣም ረጅም ጊዜ ስለነበረ ጉልበቱ ላይ እንደ ግመል ጉልበት መጅ አውጥቶ ነበር። አብዛኛውን ጊዜውን የሚያሳልፈው በጸሎት ነበር። የጸሎት ሰዎች ተብለው ሲጠሩ ከሐዋርያቶች ከበጉ ሐዋርያቶች በቀደመ ሁኔታ ስሙ የሚጠራው የቤተ ክርስቲያን ሐዋርያ የሆነው ቅዱስ ያዕቆብ ነው። ይናገር ነበር በጣም ሰዎች ሥርዓት እንዲኖራቸው፣ ሰዎች ራሳቸውን እንዲያስተካክሉ የመናገር ስልጣንና አቅም ነበረው። ይሄንን ያገኘው ከየት ነው ስንል የጸሎት ሰው በመሆኑ ነው። በ1985 በፈረንጆች አቆጣጠር ወንጌላዊ ቦንኬ በናይጄሪያ በጣም ታላቅ የሆነ ኮንፈረንስ አካሂደው ነበር። ያ ኮንፈረንስ በጣም የተለየ ኮንፈረንስ ነበር። ምናልባት እንደሚመስለኝ ለመጀመሪያ ጊዜ ወደ አፍሪካ ምድር ሄደው ያገለገሉበት ጊዜ ነበር። አስታውሳለሁ ያንን እሳቸው ያገለገሉበትን ካሴት እና በየቦታው እየተቀባበልን ምን እናደርግ ነበር? እንመለከት ነበር። ከቤተ ክርስቲያናችን ሁለት ሰዎች ተወክለው በወርልድ ቪዥን በኩል ሄደው ያንን ስብሰባም ተካፍለው ስለነበረ እነሱም ደግሞ ያን ነገር በጣም ስለተናገሩ በየቤቱ ያን አስደናቂ ነገር እንመለከት ነበር። የተደረገው ድንቅና ተአምራት፣ ብዙ ሰዎች ሲፈወሱ፣ ከአጋንንት ስራር፣ ከጥንቆላ ብዙ ሰዎች ነፃ የወጡበት ነበር። መጨረሻ ላይ ወንጌላዊ ቦንኬ ሲናገሩ ምን አሉ? ለዚህ ፕሮግራም ወደ አንድ ዓመት ያህል ተዘጋጅተናል። በዚህ በዓመት ጊዜ ውስጥ ከተናገርኩበት፣ ከተቀመጥኩበት፣ ከተኛሁበት ቀን የሚበልጠው የጸለይኩበት ጊዜ ነው አሉ። ሚስጥሩ ያ ነበር። አብዛኛውን ጊዜን ያሳለፍኩት በጸሎት ነበር አሉ። ጌታችን ኢየሱስ ክርስቶስ በምድር ሲኖር የጸሎት ሰው ነበር። ብዙዎቻችን ጸሎት ኃጢአተኞች የሚያደርጉት የነሱ ዕዳ እንደሆነ አድርገን እናስባለን። ጸሎት ግን የቅዱሳን ዕዳ ነው። ቅዱሳን በክርስቶስ በኩል የተቀደሱ ሰዎች የሚያደርጉት ነገር ነው። ታውቃላችሁ፣ የኢየሱስ የምድር ኑሮ በጸሎት ካልሆነ በስተቀር አይቻልም ነበር የሚል መልእክት ነው ያለው። ምን በምድር ብቻ? ኢየሱስ ክርስቶስ አሁንም በሰማይ ያለማቋረጥ የሚያደርገው ነገር ጸሎት ነው። ሐዋርያው ጳውሎስ ለሮሜ ሰዎች በጻፈው በሮሜ 8 ላይ በምንመለከትበት ሰዓት ያለማቋረጥ ስለኛ አሁንም ኢየሱስ ይጸልያል። ይህንን ጸሎት የጀመረው በዮሐንስ ወንጌል ምዕራፍ 17 ላይ ነው። እስካሁን ድረስ ግን ኢየሱስ ክርስቶስ እየጸለየ ነው ያለው። ኢየሱስ መጸለይ ካስፈለገው በሰማይ ሆኖ እየጸለየ ካለ በምድር ያለን ሰዎች እንዴት መጸለይ አይገባንም? ሐዋርያው ጳውሎስ ለተሰሎንቄ ሰዎች በጻፈው መልእክት ላይ በመጀመሪያው ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ሳታቋርጡ ጸልዩ ይልና ይህ የእግዚአብሔር በክርስቶስ ኢየሱስ በኩል ወደ እናንተ የተፈቀደ ፈቃድ ነው ይላል። በአዲሱ መደበኛ ትርጉም ላይ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና ይላል። ሳታቋርጡ ጸልዩ ካለ በኋላ ነው ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ነውና ይላል። ጸሎት የማይቋረጥ ነው። ጸሎት ሁሉ ጊዜ የምናደርገውና የምናከናውነው ነው። ኢየሱስ የምድር ህይወቱ የጸሎት ህይወት ነበር። ጌታ ኢየሱስ ጸሎትን በሁለት አይነት መንገድ ለሰዎች ያሳይና ይናገር ነበር። አንደኛው በማድረግ ያሳይ ነበር። በማድረግ ኢየሱስ ክርስቶስ ጸልዩ ብሎ የሚናገር ብቻ ሳይሆን የሚያስተምር ብቻ ሳይሆን ግን በተግባር ሲጸልይ ይታይ ነበር። እንደሚጸልይም ደግሞ ይታወቅ ነበር። ይህ ብቻ አይደለም። ሁለተኛው የሚያሳይበት መንገድ ደግሞ በማስተማር ነበር። እስቲ ኢየሱስ ክርስቶስ ያስተማራቸውን ትምህርቶች ከወንጌል ላይ እስቲ ወደ ኋላ ሄድ ብለን እንመለከት። ያለ ጸሎት ያደረገው ነገር የለም። አብዛኛውን ጊዜ ኢየሱስ ክርስቶስ ይጸልያል፣ ደግሞ ስለ ጸሎት ዋና ነገርም ደግሞ ያስተምርና ይናገር ነበር። ቀደም ብለን ባነበብነው በሉቃስ ወንጌል ምዕራፍ 11 ላይ ደቀ መዛሙርቱ ወደ እርሱ መጡ። ከእርሱ ያዩትና የተመለከቱት ነገር ነበረ። ምን አሉ? ካንተ በፊት የነበረው መጥምቁ ዮሐንስ ደቀ መዛሙርቶች ነበሩት። ከነሱም መካከል እኛ አንደኛዎቹ ነን። ለደቀ መዛሙርቱ ስለ ጸሎት ያስተምር ነበር። እነሱም እኮ ሰምተዋል። እነሱም እኮ ተምረዋል። አሁን ግን አንተ ስለ ጸሎት ያለህ ነገር ምንድን ነው? ስለ ጸሎት እንድታስተምረን እንፈልጋለን የሚል ጥያቄ ጠየቁት። ከዛ በኋላ አስተማራቸው። ይህ ጸሎት ሁሉን አቀፍ የሆነ ጸሎት ብዬ ጠራዋለሁ። ሁሉን አቀፍ የሆነ ጸሎት፣ የዕለት ተዕለት የሆነ የጸሎት መመሪያን ጌታችን ኢየሱስ ክርስቶስ ሰጣቸው። በዘልማድ አባታችን ሆይ የምንለው ወይንም በግዕዝ አቡነ ዘበሰማያት እያልን የምንጠራው ይሄንን ነገር ኢየሱስ ክርስቶስ ጸሎታችሁ እንደዚህ መሆን አለበት ብሎ ስለ ጸሎት ያን ነገር አስተማራቸው። ዛሬ ይህ ጸሎት የክርስቶስ ጸሎት ብለው ሰዎች ይናገራሉ። ኢየሱስ ስለ ጸሎት ያስተማረው ትምህርት ነው ብለው ይናገራሉ። ከዛ ግን ያለፈ ነገር ሲያደርጉ አንመለከትም። ብዙ ሰዎች በቤተ ክርስቲያን ታሪክ ውስጥ ይሄንን ጸሎት የፕሮግራም መክፈቻ ያደረጉበት ሰዓትና ጊዜ አለ። እንደዚሁም ደግሞ እኛም ኢትዮጵያውያን እንደምናውቀው ሌላ ጊዜ ደግሞ የፕሮግራም መዝጊያ አድርገን ደግሞ ሩቅ ሳንሄድ በቅርብ እኛም ደግሞ የተጠቀምንበት ጉዳይ ነው። ኢየሱስ ክርስቶስ ይሄንን ነገር በቃላችሁ ይዛችሁ ድገሙት የሚል ነገር አይደለም ያስተማራቸው። በጥንት ቤተ ክርስቲያን ይሄንን ጸሎት የሚጠቀሙበት ለምንድን ነበረ? እምነታቸውን ለማሳወቅ፣ እምነታቸውን ለማስጠበቅ፣ እምነታቸው መሰረታዊ መሆኑን ሕያው መሆኑን ለማሳወቅ የሚጠቀሙበት ነበረ። ይሄንን በዚያን ጊዜ ለነበረው መንፈሳዊ ተቋም ለማህበረሰቡ እንደገናም ደግሞ ለተሳሳቱ ነገሮች ምላሽ የሚሰጡበት መንገድ ነበር። ከዚህ ቀደም እንደነገርኳችሁ እያንዳንዱ አማኝ ምንድን ነው? እምነቱን የሚያስጠብቅ ነው። እያንዳንዳችን አፖሎጂስት ነን። እምነታችንን የምናስጠብቅ ነን። እምነታችንን የምናሳይ ነን። በጥንት እምነታቸውን የሚያሳዩበት ነገር ይሄ ነበር። እንደ ምሳሌ አድርጌ በጣም ወደ ውስጤ የመጣው በአገራችን እውቅ ፓዮኒር ዘማሪ ተብሎ የሚጠራው ደረጀ ከበደ ነው። ካሴት በማሳተም ቢሆን ቀዳማይ እሱ ነው። ባህላዊ በሆኑ መሳሪያዎች በመጫወት ጀማሪው እሱ ነው። ሙዚቃዎች አውደገብ እንዲሆኑ በአገር ቤት ያሉትን የባህል መሳሪያዎችን የሙዚቃ መሳሪያዎችን በመጠቀም የመጀመሪያው ነው። በተለያዩ አገረኛ ቋንቋ መዝሙር እንዲዘመር የከፈተና የጀመረ ይሄ ወንድማችን ነው። በተለይ መዝሙር ለተለያየ ነገር ምላሽ የሚሰጥበት ነገር መሆኑን ይሄ ወንድማችን አገራችን ኢትዮጵያ ትቅደም በሚል መሪ ቃል፣ የዳቦ ቅርጫት በሚል መፈክር፣ የማኦን ፍልስፍና ተቀብለ አገራችን ያንን በመታራመድበት ጊዜ ሃይማኖት አይለያየንም በተባለው ስብሰባ ላይ ተገኝቶ በመዝሙሩ ምላሽ የሰጠ ጀግና ዘማሪ ነው። ይሄ ብቻ አይደለም። በኢትዮጵያ፣ በኬንያ፣ በአሜሪካ በሄደበት ቦታ ሁሉ የሚያስተካክል የተመለሱ ጥሪ ህይወታችን እንደሚገባ አድርጉ የሚል በመዝሙሩ እምነትን ማስጠበቅ አለብን ስርዓትን ያዝ የሚል ነገሮችን የተናገረ እሱ ነው። ምላሽ የሚሰጡ ነበሩ። ወንድሙ አማኝ ሆኖ ከዛ በኋላ በጊዜው በነበረው የሃይማኖት የፖለቲካ ሁኔታ ውስጥ ራሱን አስገብቶ መጨረሻ ላይ ያጋጠመው ነገር በጣም ጥሩ አልነበረም። የነበረው የፖለቲካው ሙቀት ቅዝቃዜ በጣም ከባድ ስለነበረ ይሄ ወንድሙ ሞተ። ወንድሙ ሲሞት አምኖ የነበረ ስለነበረ የለም ይል ጀመረ አምላኩን አፍ ሞልቶ የሚለውን ምላሽ ለሞተው ሳይሆን ለሌላው ለቋሚው ይሄን ነገር ተናገረ። በቤተ ክርስቲያን ውስጥ 3 አይነት ሰዎች አሉ ብሎ በጣም በተለየ አይነት ሙዚቃ ሰዎች በጣም ክህደት ውስጥ ገባ በሚል አይነት ሁኔታ ዘፋኝ ሆነ እንዴ እስከሚሉ ድረስ በጣም በቤተ ክርስቲያን ውስጥ ላሉ 3 አይነት ሰዎች ምላሽን ይሰጥ ነበር። እግዚአብሔርን ተው፣ እግዚአብሔር የለም በሚባልበት ሰዓት ነፍሴን ለሞት ሸጬ አለሁኝ አልልም፣ ላያዛልቅ ኑሮ አምላኬን አልተውም እያለ ምላሽን ይሰጥ ነበር። እግዚአብሔር የለም፣ ይሄ የምታረጉት ነገር ትክክል አይደለም ብለው ከቻይና ወደ ራሽያ ፍልስፍና በዘመቱበትም ጊዜ እንዴት ድንቅ አምላክ ነው እኛም እናመልከው፣ የደን ልማቱ፣ የቀላይ ውበቱ፣ የወንዝ ርዝመቱ፣ የባህር ጥልቀቱ፣ የሜዳ ስፋቱ እኛም እናመልከው መሰረቱ እያለ ምላሽን ይሰጥ ነበር። ወገኖች እኔና እናንተ እዚህ ያለን ሁላችን በእኩልነት ደረጃ በጸሎታችን ምላሽን መስጠት እንችላለን። እግዚአብሔርን ልናሳይ የእግዚአብሔር ማሳያ መሳሪያዎችን ልንሆን እንችላለን። ኢየሱስ ክርስቶስ ለዚህ ነው እናንተ ስትጸልዩ ይሄን ነገር አድርጉ አለ። ባለንበት በአሁኑ ዘመን ፍሬያማ እንድንሆን አሸናፊ እንድንሆን ጸሎት ምን ማለት እንደሆነ ማወቅ ያስፈልገናል። ጸሎት ምን ማለት እንደሆነ የኛ የኢትዮጵያውያን ባክግራውንዳችን ይታወቃል። ከጸሎት ይልቅ በጣም የተለያዩ ልማዳዊ የሆኑ ነገሮችን ነው የምናውቀው። ታውቃላችሁ እነዚህ ከድሮ ጀምሮ አይሁዳውያን ያውቃሉ። የጸሎት ነገር በተለያየ አይነት መንገድ የሚደረግና የሚከናወን ነው። ግን መጡና ስለ ጸሎት አስተምረናል። የጸሎት አዋቂ መሆን ኃጢአት ነው። የጸሎት አዋቂዎች አድርገን ራሳችንን የምናስብ ከሆነ በጣም ተሳስተናል። አብረው እኮ ከሱ ጋር ሰንብተዋል። ስለዚህ ጠየቁት፣ አስተምረን ምን አይነት ጸሎት ነው ማድረግ የሚገባን ንገረን እስቲ አሉ። መነሻውን ንገረን፣ ሂደቱ ደግሞ እንዴት ነው ይሄን ነገር ንገረን ብለው ጠየቁት። መጸለይን አስተምረን፣ እንዴት መጸለይ እንደሚገባን አናውቅም። አንዳንድ ጊዜ ከአቅማችን በላይ የሚሆኑ ብዙ ነገሮች አሉ። እንዲህ አይነት ነገር ካላለፍንበት ወደፊት እግዚአብሔር በዛ ውስጥ እንድናልፍ ያደርገናል። በቃ ምን ማድረግ እንደሚገባን ማናውቅበት ሁኔታው ስለንገባ እንችላለን። ስለዚህ መጸለይ አስተምረን ብለው ጠየቁት። ጸሎት ይሄ በግብታዊነት ማን ከማን ያንሳል እኔ ማሳያለሁ በሚል ሁኔታ በሞራል የምንነሳሳበት ጉዳይ አይደለም። ኢየሱስ ምን አለ ለዚህ ጥያቄ? የጸሎት መመሪያ ያስፈልጋቸዋል ብሎ ፕሬየር ማኑዋል ሰጣቸው። ማኑዋሉ ይሄውና መመሪያው ይሄውና ብሎ ያንን ነገር ሲነግራቸው ሲያስተምራቸው እናያለን። ይሄ ጸሎት በአመት አንድ ጊዜ የሚጸለይ ጸሎት ሳይሆን፣ ፕሮግራም የሚከፈትበትና የሚዘጋበት ሳይሆን፣ እለታዊ በሆነ ህይወታችን በየዕለቱ የምንከታተለውና የምናደርገው ነው። የማይቋረጥ ነው። ሳታቋርጡ ጸልዩ ተብሏልና ያለ ማቋረጥ የምናደርገው ነገር ነው። ማኑዋሉን እሱ ሰጥቶናል። ስለዚህ የዛ ደግሞ አክሲዮን ውስጥ ያለን በዚህ በጸሎት በሚባለው ውስጥ እኛ ደግሞ ሼር ካምፓኒዎች ነን። በዛ ውስጥ አብረን የምናደርግ ነን። ጸሎት ያለ እግዚአብሔር የምናደርገው ነገር አይደለም። ጸሎት የእግዚአብሔርና የሰው ድርሻ ነው። በጋራ የምናደርገውና የምናከናውነው ነው። እንደ ፒኤልሲ አይደለም። ይሄ ፒኤልሲ የግል ነው። የግል አለ አይደለም? የፕራይቬት እና ካምፓኒ ነው። እና ፕራይቬት ሊሚትድ ካምፓኒ ነው። በቃ ሌላ ሼር የሚያደርገው የለም። ይሄኛው ግን ጸሎት ከአክሲዮን ጋራ አብሮ የሚሄድ ነው። አክሲዮን በባንክ ውስጥ ካለን፣ በተለያየ ነገር ውስጥ ካለን፣ ከዛ ከጥቅማቸው ምንና እንካፈላለን። ጸሎትም ልክ እንደዚህ ነው። ጸሎት የእግዚአብሔርና የሰዎች በጋራ የሚደረግና የሚከናወን ምንድነው ጉዳይ ነው። ስለዚህ መነሻው እንደዚህ ነው አላቸው። ቁጥር 2 በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሆን። የጸሎት መነሻው ይሄ ነው አላቸው። መነሻው ምንድን ነው? የጸሎት መነሻ እግዚአብሔርን ከፍ ማድረግ ነው። ችግራችንን በቃ እንዳለ ማውረድ አይደለም። የተጎዳንበትን ነገር ተጎድቻለሁ፣ ተሰብሬያለሁ፣ ተቀንጥሻለሁ የምንለውን ነገር እንዲህ አይነት ነገር ውስጥ አለው ብለን የምንጀምርበት አይደለም። የጸሎት መነሻው እግዚአብሔርን ከፍ ማድረግ ነው። ቢሞላ ባይሞላ፣ ብናገኝ ባናገኝ፣ ብንከብር ብንዋረድ፣ ስደት ቢኖር በረከት ቢኖር እግዚአብሔር ፌንታ አያደርግም። እግዚአብሔር ሁል ጊዜ ሕያው ነው። እግዚአብሔር ሁል ጊዜ ታላቅ ነው። ሁል ጊዜ ምን ይገባዋል? እግዚአብሔርን ከፍ ማድረግ ያስፈልጋል። በሰማያት የምትኖር ብላችሁ ጸልዩ። በሰማያት የምትኖር እግዚአብሔር ከፍ ባለ ቦታ ነው ያለው። እግዚአብሔር በሰማይ ስላለ ሁሉን ነገር ይመለከታል። ከእግዚአብሔር የተደበቀ ከእግዚአብሔር የሚሸፈን ምንም አይነት ነገር የለም። ከፍታው የእርሱ ነው። የበላይነቱ የእርሱ ነው። ሁሉን የሚያውቅና ሁሉን የሚመለከት ነው። ስለዚህ በእንደዚህ አይነት ሁኔታ ጀምሩ አላቸው። አባት እንዳላችሁ አስባችሁ ጀምሩ አለ። በአይሁድ አባት የሚለው ነገር በጣም የተለየ ትርጉም ነው የሚሰጣቸው። በጣም የተለየ ትርጉም ያለው ነገር ነው። በዚህ በአይሁድ ይሄ የጉዲፍቻ ነገር ምናምን የለም። በጣም በነሱ ያ ውጉዝ የሆነ ነገር ነው። በዚህ የአህዛቡ ዓለም በጀመረበት ጊዜ የተከናወነ ጉዳይ ነው እንጂ ያ ለኛ ለአህዛቦች ደግሞ በጣም የሚመች ነው። በጣም የሚመች ነው። ልጆች ያልነበር ነው። ነገር ግን ክርስቶስ እኛን ልጆች ማድረጉ ለአይሁድ ሜንታሊቲ በጣም የማይገባ ነው። ከዚህ የተነሳ ነው ዛሬ አይሁድ አድራጊዎች በተለየ ሁኔታ ኢየሱስ ክርስቶስ መሲሁ ገና ይመጣል ብለው የሚያስተምሩት። የሱ አዳኝነት ወደፊት የሚጀምር ነው እንጂ አሁን አይደለም ብለው ስለ ሞቱ አንስተው የሚከራከሩት ከዚህ የተነሳ ነው። እግዚአብሔር አባታችን ነው። ይሄ አባታችን በሰማይ ነው ያለው፣ ሁሉ ደግሞ የእርሱ ነው። አባት መከታ ነው። አባት ለአባቴ እንላለን። አሁን አንዳንድ አባቶች አሉ፣ በእነሱ አንመለከት፣ የልጆቻቸው ጉዳይ ግድም አይላቸው፣ ልጆቻቸውን በተለያየ መንገድ የሚያስነውሩ እነሱን እንተዋቸውና አባት የሚለው የመጀመሪያው ከእግዚአብሔር ጋር የተያያዘው ነገር አባት መከታ ነው። አባት ሁሉን የሚያዘጋጅ ነው። አባት ቀድሞ የሚሄድ ነው። አባት የሚመራ ነው። አባት ፈሩን የሚቀድ ነው። አባት ሁሉ ነገር ያለው ነው። ሁሉ ነገር ያለው ነው። ስለዚህ ተስፋ መከታ እንዳላችሁ የሚያስፈራ ነገር ሁሉ ለአባታችን በጣም ቀላል ነገር እንደሆነ ያንን የሚያመላክት ነው። አባት የሚያዘጋጅ ነው። አባት የሚራራ ነው። ይህ ብቻ አይደለም። ስለ አባት እዚህ ቦታ ላይ በሚናገርበት ሰዓት ስሙን አክብሩ ይላል። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ። የእግዚአብሔር ስም ይቀደሳል ማለት በእኛ ሕይወት ውስጥ ይከበራል ማለት ነው። በእኛ ሕይወት ውስጥ ይከበራል። አንተ ክብር በሕይወቴ፣ አንተ ክብር በዙሪያዬ፣ አንተ ክብር አሁን ባለሁበት በዚህ ዓለም ውስጥ። ያለዚህ ጸሎት ለጸሎት ቅድሚያ ካልሰጠን በስተቀር በሕይወታችን ውስጥ እግዚአብሔርን ልናስከብረው አንችልም። በጸሎት አልኖርም ነው ዛሬ የብዙዎቻችን መፈክር። ይሄ የእግዚአብሔር ቃል የሚደግፈው ነገር አይደለም። የምንኖረው በዛ ውስጥ ነው። ስሙን ማክበር፣ የዳኑ ሰዎች፣ ድኛለው ያሉ ሰዎች እግዚአብሔርን ስሙን የማክበርና የመቀደስ ምን አለባቸው? ግዴታ አለባቸው። ለመቀደስ እንፈልጋለን? ሰዎች የሚሉትን የተለያየ ነገር እንትሮ ወደ መጽሐፍ ቅዱስ እንመለስ። ያም ምንድን ነው? ለጸሎት የተሰጠን ሰዎች እንሆን። የዚያን ጊዜ የእግዚአብሔር ነገር በውስጣችን እያደገ ሲመጣ ማየትና መመልከት እንችላለን። ሌላው መነሻው፣ ሶስተኛው የጸሎት መነሻው ምንድን ነው? መንግስትህ ትምጣ የሚለው መንግስትህ ትምጣ። እግዚአብሔር ከመጀመሪያ ከጥንቱ ጀምሮ በምድር ላይ መንግስቱ ለመመስረት ፈልጎ ነበር። ለዚህም ነው የሰው ልጅን በምድር ላይ የፈጠረው። እግዚአብሔር በከፍታ ቦታ ያለው መንግስቱን በምድር ላይ ለመመስረት የሄደበት የመጀመሪያው ነገር በአምሳሉ ሰዎችን ፈጠረ። ሆኖም ግን ይሄ ነገር እንደተበላሸ እንመለከታለን። በኋላ ላይ ይሄንን አጠናክረን ለመመልከት እንሞክራለን። ያንተ መንግስት ሰላም የሞላበት፣ ያንተ የበላይነት ያለበት መንግስት፣ አንተ የምትመራው መንግስት ይሄ ይምጣ ብላችሁ ጸልዩ አለ። የጸሎት ሂደቱ እኛን በተመለከተ ነው የጸሎት ሂደቱ ወይም የጸሎት ሁለተኛው ክፍል እኛን በተመለከተ ነው። ስለ ሂደቱ ስንመለከት በዚሁ እንትን ላይ ምን ይላል? የእለት እንጀራችንን እለት ስጠን፣ ኃጢአታችንንም ይቅር በለን፣ እኛም ደግሞ የበደሉንን ሁሉ ይቅር ብለናልና ከክፉ አድነን እንጂ ወደ ፈተና አታግባን ይላል። እኛን የሚመለከት ነው። እዚህ ቦታ ላይ እኛ ማድረግ የሚገባን ነገር ምንድን ነው? ጽናት እንዲኖረን የሚጠይቅ ጥያቄ ነው። ጽናት እንዲኖረን ባመነው ነገር እንድንጸና፣ በአቋማችን እንድንጸና፣ በቋሚነት የእግዚአብሔርን ታማኝነት አምነን እንድንቀጥል የሚያደርግ ነው። ምክንያቱም የመጀመሪያው ላይ አንተ ከፍ ያልከነ አንተ አባቴነ ብለን ተናግረን የለም እንዴ? ያን ነገር ካደረግን ሁለተኛው ነገር ምንድነው? የእለት እንጀራዬን የምታዘጋጅልኝ አንተ ነህ። የእለት እንጀራዬን እግዚአብሔር የሚያስፈልገንን ነገር ሁሉ በአንድ ጊዜ አይሰጠንም። አልተጻፈም መጽሐፍ ቅዱስ ላይ አይሰጠንም። እንመልከት። እዚህ ቦታ ላይ ስንመለከት የእለት እንጀራችንን እለት ስጠን ያለው በየቀኑ ስጠን እንጂ በአንድ ጊዜ እሰጣችኋለሁ ብላችሁ ጸልዩ አልተባለም። ቃሉ በሁላችንም እጅ ነው ያለው። እለት ስጠን። ለምንድን ነው እግዚአብሔር በአንድ ጊዜ ሁሉን ነገር የማይሰጠን? ማጠራቀሚያ ስለሌለን ነው። እግዚአብሔር እስቲ ያለውን ሁሉ ቢሰጠን የአስር ዓመት የሀያ ዓመት እምንበላውን ምግብ ቢሰጠን፣ ለዚያም በፊኒሽ ጠባብ ቤት እንዴት ነው የሚቀመጠው? የዓመት የሀያ ዓመት የሰላሳ ዓመት። እዚህ ላይ ግን የእለት ነው ያለው። የእለት ያንን ጠይቁ ነው ያለው። ባንክ ገንዘብ አትቋጥሮ ማለቴ አይደለም። ስለሱ በተመለከተ ጠንካራ የሆነ ትምህርት በመጽሐፍ ቅዱሳችን ውስጥ አለ፣ ከባንክ ጋር በተያያዘ። አሁን እዚህ ቦታ ላይ እግዚአብሔርን በየዕለቱ እንድንታመን ነው። ሁለተኛው ሁሉን ነገር አንድ ጊዜ የማይሰጠን ለምንድን ነው? ህብረታችን እንዲቋረጥ እግዚአብሔር አይፈልግም። እግዚአብሔር የህብረት አምላክ ነው። ከሱ ጋር ሁል ጊዜ ህብረት እንድናደርግ ይፈልጋል። ለዚህ ነው እለት በእለት እንጀራ እሰጣችኋለሁ ያለው። ለእንጀራዋ ስትል ከእግዚአብሔር ጋር አብረን ምን እናደርጋለን? ግንኙነት። እግዚአብሔርም በዛ በኩል ይይዛል፣ በዛ በኩል ያንን ነገር ያደርጋል። ከእግዚአብሔር ጋር ያለን ህብረት የተመሰረተው በመጸለይ ላይ ነው። መጸለይ በጣም ዋነኛ ጉዳይ ነው። እኔ ሁልጊዜ መልእክት ሳዘጋጅ የመጀመሪያው ስራዬ መጸለይና ከዛ በኋላ የሚሰማኝን መጻፍ ነው። ወደ መጨረሻ ላይ በጣም የሚያንደፋድፈኝ ነገር ምንድን ነው? የተለያዩ ሰዎች ምንድን ነው የሚሉት የሚለውን ነገር ለማየት ትንሽ ሙከራ አደርጋለሁኝ። ይሄ ሰው የእኛን መጽናት በሚናገርበት ሰዓት ምን ብሎ ይናገራል? ይሄ የህይወታችን የማዕዘን ድንጋይ ነው የሚል ሐሳብ ተናግሯል አንድ ጸሐፊ። የህይወታችን የማዕዘን ድንጋይ ነው። የኛ አቋም እግዚአብሔር በየዕለቱ ያዘጋጅልኛል የምንለው ነገር። ሁለተኛው ማድረግ የሚገባን በዚህ ቦታ ላይ ከእንጀራ ቀጥሎ ኃጢአታችንንም ይቅር በለን እኛም ደግሞ የበደሉንን ሁሉ ይቅር ብለናልና። ስለ ሌላው ሰው ጸልዩ በመጀመሪያ አይደለም ያለው፣ ስለ ራሳችን ኃጢአት አስቀድመን መጸለይ ያስፈልገናል። ስለ ሰዎች ኃጢአት፣ ስለ ሰዎች ችግር ከመጸለያችን በፊት ሌላውን ይቅር እንድንል የሚረዳን ነገር ይቅር መባላችንን ስናውቅ ነው። ዛሬ ይቅር የማይሉ ሰዎች ችግራቸው ምንድነው ቢባል አንደኛው ችግራቸው ኃጢአታቸው ይቅር እንደተባለ አለማወቃቸው ነው። ይንገታገታሉ። 20 አመት አንድ ሰው ላይ ይንገታገታሉ። 20 አመት ይቅር አይደለም። ለምን ተበድሮ ገንዘብ ስንት ነው? 5 ብር ግን 20 አመት ይንገታገታል። ራሱ ይጎዳል። ወገኖች እግዚአብሔር ፈቃዱ ቢሆን በዚህ አቋያ አንድ የምናስተምራቸው ትምህርት ይኖራል። ይቅር እንደተባለ እርግጠኛ ነው መጀመሪያ። ከዛ በኋላ ይቅርታ በጣም ቀላል ነው። በሚስት ስር መንበርከክና መውደቅ በጣም ቀላል ነው። በተናናሾቻችን ፊት መውደቅ በጣም ቀላል ነው። በልጆች ፊት መውደቅ በጣም ቀላል ነው። በጣም ቀላል ይሆናል። ይሄ ቀላል የሚሆነው መቼ ነው? እኛ ይቅር እንደተባለን ባወቅንበት ጊዜ ነው። ይሄንን በምናደርግበት ሰዓት ነው። የዚያን ጊዜ ይቅር ማለት በጣም አስቸጋሪ ዳገት አይሆንብንም። ውነት ነው። ይሄም ሌላው የህይወታችን የማዕዘን ድንጋይ ነው። እዚህ ቦታ ላይ ይቅር ብለናልና ነው የሚለው። ማቴዎስ ላይ ሄደን ስንመለከት ግን እንደምንል ነው የሚለው። የማቴዎስ ተስፋ ሰጪ ነው። ወደፊት አንዳንድ ጊዜ የማታገኙት ሰው አለ፣ ግን ሳገኘው ምን አደርጋለሁ? ይቅር እለዋለሁ ብለን ቃል የምንገባበት አለ። ምናልባት በደብዳቤ በኢሜይል በተለያየ መንገድ ልናገኘው አንችል ይሆናል። ስለዚህ ያ ተስፋ ነው ለወደፊት፣ የሚል ነው። ሐኪም ሉቃስ ግን ድብን አድርጎ ይቅር ብለናልና 4 ነጥብ ይቅር ብለናል። ምንም ነገር የለም ይቅር ብለናል። ይቅር እንዳልን ደግሞ ማስረጃ መታየት የሚገባቸው የተለያዩ ቀጣይ የሆኑ ነገሮች ይኖራሉ። በሰላም ከእግዚአብሔር ጋር መኖር የምንችለው ከሰዎች ጋር በሰላም ልንኖር የምንችለው ምን ስናደርግ ነው? በይቅርታ ስንሞላ ነው። የግሪኩ ትርጉም ይሄን በተመለከተ ምንድነው የሚለው? ሁሉ ለእኛ ለምስጋና የተሰጡ ናቸው የሚል ትርጉም ነው ያለው። ታውቃላችሁ ሰው ጠላታችን አይደለም፣ በጭራሽ አይደለም። ይልቁንም ሁሉ ለእኛ ለምስጋና የተሰጡ ናቸው፣ በእግዚአብሔር አምሳል የተፈጠሩ ሰዎች። ይሄንን የግሪኩን ሌላም ሰው በጻፈው መጽሐፍ ላይ ይሄንን ነገር ይናገራል። everyone endeavor to us ለኛ ለምስጋና ለመልካም ነገር የተፈጠሩ ናቸው። የሰው ጠላት የለም። የሰው ጠላት አለኝ የሚል ሰው የእግዚአብሔርን የእጅ ሥራ መቃወሙ ነው። በእግዚአብሔር ሐምሳል የተፈጠረውን ሐምሳያውን መጥላት ማለት ያንን ሰው ይቅር አለ ማለት እግዚአብሔርን መቃወም ማለት ነው። እግዚአብሔር ግን ሰውን የሰጠን ለምስጋና ነው። ምናገባቸው ሰዎችን አይደለም እንዴ? እሚረዱን ሰዎች አይደሉም እንዴ? እዚህ ቦታ ሰው ባይኖር እኮ እኔ እዚህ ቦታ ቆሜ መናገር በቃ ምን ዋጋ አለው? አንድ ሰው ሳይኖር እዚህ ቦታ ብናገር። እስቲ እንደው በዓለም ላይ ለብቻችሁ ስትኖሩ ራሳችሁን እዩ። የትዳር ጓደኞቻችን እንኳን ቤቱ ሳይኖሩ እንዴት ነው ግራ የምንጋባው? ጭር አይደል እንዴ የሚልበት? ሰዎች ሁሉ ለምስጋና የተሰጡ ናቸው ብሎ መጽሐፍ ቅዱስ ይነግረናል። ይሄንን ካለ በኋላ ምንድነው የሚለው? ከክፉ አድነን እንጂ ወደ ፈተና አታግባን ይልና ማቴዎስ ላይ በምንሄድበት ሰዓት ምን ይላል? መንግስት ያንተ ናትና ያንተ መንግስት ለዘላለም ትኑር አሜን ብለን ደግሞኛ የጨመርንበት አለ። ማቴዎስም ሉቃስም እንደዚህ አሜን ብለው አልጨረሱም። ከአሜን በኋላ ሌላ ነገር የለም ማለት ነው። እነሱ ግን አሜኑን ትተው ቀጣይ ነገር እንደሆነ አድርገው ነው ያስቀመጡልን። ታውቃላችሁ መጽሐፍ ቅዱስ ይሄ ሰዋሰዋዊ የሆነው ነገር ግራማቲካሊ ሁሉ ነው መመልከት የሚገባል። ይሄ አንዳንድ ስርዓተ ነጥቦች አሉ። አራት ነጥብ ፉል ስቶፕ፣ ሁለት ነጥብ ድርብ ሰረዝ፣ በሌላው ጽሑፍ ውስጥ እንግሊዘኛ ተናጋሪዎችም እኮ አላቸው። እኛ ለነጠላ ሰረዝ ምን ነው አላቸው፣ ድርብ ሰረዝ የሚባለው አላቸው፣ ይቀጥላል የሚባል እንዲህ አይነት ነገር ሁሉ አላቸው። ስለዚህ መጽሐፍ ቅዱሳችን በጣም ግልጽ በሆነ መንገድ ይሄን ነገር ይነግረናል። ስርዓቱ እዛ ላይ ያለው ነገር ምንድነው የሚለውንም ጭምር ነው ምንም እናደርገው የምናጠናው። ከመንግስቱ ከሚለየን ነገር ጠብቀን፣ ካንተ መንግስት ከሚለየን ነገር ጠብቀን፣ ይሄ ፈተና ክፉ የሆነ ነገር ከዛ ጠብቀን፣ ከዛ ጠብቀን ይላል ሉቃስ። ማቴዎስ ላይም ያለ ነገር ነው። ስለዚህ እግዚአብሔር በምድር ላይ መንግስትን ለመመስረት ፈልጎ አዳምና ሔዋንን ምን አደረገ? ፈጠረ። ምድርን እንዲገዙ ከእግዚአብሔር ጋር አብረው የእግዚአብሔር መንግስት በምድር ላይ እንዲሆን ሰውን ፈጠረ። ግን ሰው ተሰናከለ። የሆነ አንድ ተቃራኒ የሆነ ነገር አሰናከለው፣ ወደቀ ሰው። እግዚአብሔር ግን ተስፋ አልቆረጠም። ከዚህ ከነ አዳም በኋላ ናምሩድ የሚባለውን ሰው ደግሞ አስነሳ። በናምሩድ አማካኝነት እግዚአብሔር በምድር ላይ እንደገና መንግስቱን ለመመስረት ይሄን ነገር አደረገ። እግዚአብሔር ተስፋ አይቆርጥም። የነገስታትን መጽሐፍ ስናይ፣ የነቢያትን መጽሐፍ ስናይ፣ ከዛ ፊት የመጽሐፍትን መጽሐፍንም ስናይ እግዚአብሔር መንግስቱን ለመመስረት የተለያየ ነገር ያደርግ ነበር። ኤልያስ በኤልያስ መንፈስ በአዲስ ኪዳን መጥምቁ ዮሐንስ መጣ። ሰሞኑን በማቴዎስ ላይ ስናነብ ኢየሱስ ክርስቶስ ስለ መጥምቁ ዮሐንስ ለመናገር ኤልያስን አንስቶ እንደተናገረ እናስታውሳለን። እነሱም ገባቸው፣ ስለ መጥምቁ ዮሐንስ ሊነግረን ነው አሉ። መጥምቁ ዮሐንስ መጣ። የመጥምቁ ዮሐንስ የእግዚአብሔር መንግስት ቀርባለች እያለ ተስፋ እግዚአብሔር አልቆረጠም፣ አሁንም ይሄ ነገር ይሆናል አለ። ኢየሱስም መጣ። ኢየሱስም የመጀመሪያ ትምህርቱ ይሄ ነበር። ስለ መንግስቱ ይሄን ነገር ማስተማር ጀመረ። ሐዋርያቶችም ይሄን ነገር ማድረግ ጀመሩ። ዛሬ ኢየሱስ ከመሄዱ በፊት ምን አለ? መንግስት ትምጣ እያላችሁ ጸልዩ። መንግስት ትምጣ እያላችሁ አስቀድማችሁ የእግዚአብሔርን ጽድቅና መንግስት ምን ማድረግ አለባችሁ? መሻት አለባችሁ። ይሄንን ነገር አስቀድሙ ብሎ ተናገረ። ወገኖችን ይሄ ጸሎት የምናጠናው ጸሎት፣ ይሄ ጸሎት የምናስተምረው ጸሎት፣ ይሄ ጸሎት የምንጽፈው ጸሎት ብቻ ሳይሆን እያንዳንዱ በእኩልነት የሚያደርገው ነው። ቄሱ የበለጠ ሌላው ደግሞ ያነሰ ሳይሆን ሁላችን በእኩልነት እንድናደርገው የተሰጠ ነው። በመጀመሪያው መስመር ላይ የተሰለፉ ሰዎች ብቻ ሳይሆኑ ከመጀመሪያ እስከ መጨረሻ ያሉ ሁሉ የሚያደርጉት ነገር ነው። ዛሬ ይህንን የጌታን ራት በምንወስድበት ሰዓት ሁለት ነገር እንድናስብ እፈልጋለሁ። የእግዚአብሔር የክርስቶስን ይቅር ባይነት እያሰብን ይቅር እንደተባለን ይሄንን ነገር እያሰብን ይሄንን ራት እንወስዳለን። ይቅር ተብያለሁ። ይቅር መባላችንን ስናውቅ ይቅር ያላልናቸው ሰዎች ደግሞ ይታዩናል። ስለዚህ የማቴዎስን ጸሎት ታደርጋላችሁ ማለት ነው። ይቅር እንደምንል የሚለው ቃል እንገባለን ማለት ነው። ከዛ በኋላ ያንን ግለሰብ ካገኘን በኋላ ደግሞ ይቅር ብያለሁ ብለን አንድ ቀን ደግሞ እንመሰክራለን ማለት ነው። ይቅር ባይነቱን እግዚአብሔር የይቅርታ አምላክ እንደሆነ ይህንን እያሰብን እንወስዳለን። በሁለተኛ ደረጃ እንድናስብ የምፈልገው ይህንን ቅዱስ የሆነ እራት በመንወስድበት ሰዓት የእግዚአብሔርን መንግስት ያሰበን እንወስዳለን። ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈው መጽሐፍ ላይ ስለ ጌታ እራት በተናገረበት ጊዜ አንድ ቀን ተመልሶ እንደሚመጣ እያሰባችሁ ይሄንን ነገር አድርጉ ብሎ የጻፈው አለ። በአንደኛ ቆሮንቶስ ምዕራፍ 11 ላይ ኢየሱስ ክርስቶስ አንድ ቀን ይመጣል። የእርሱ መምጣት ተቃርቧል። የእርሱ የመምጣቱ ዜና ተስፋችን ነው። የመምጣቱ ዜና ትምክህታችን ነው። እሱ ሲመጣ ሁሉ ነገር ያልቃል። እናርፋለን። በዘመናት የሚቆጠር ሳይሆን በማይለካ ዘላለማዊ ረፍትና ደስታ ውስጥ እንገባለን። ይሄንን ያሰብን አንገቶቻችንን ዝቅ አድርገን እንጸልያለን። የሰማነውን የእግዚአብሔርን ቃል ያሰላሰለን ይሄንን ራት ስንወስድ ይቅርባይነቱን መንግስቱ እንደሚመጣ ይሄንን ያሰብን ጸልያለን። ሽማግሌዎች ወንጌላዊ ዘገየ ወደዚህ ተመጡና አብረን ይሄንን ስርዓት በጋራ እናደርጋለን። ሃሌሉያ ሃሌሉያ። በሰማያት የሚኖረውን ከፍ ባለ ቦታ ያለውን አምላካችንን እስቲ እግዚአብሔርን እናመስግነው። እያከበርነው ከፍ ከፍ እያደረግነው ነው።